የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘሮትር ሰላምታችን እያስቀደምን የኢትዮጵያ አንድነት ሬዲዮን የዛሬ ሚያዝያ 1 ቀን 2009 ዓ.ም ተመረተ ወይንም እንደ አውሮፓውያን አቆጣጠር የአፕሪል 9 2017 ቀን ብራችንን ይዘን ቀርበናል። የዛሬውን ሰንበት እሁድ ከትንሳኤ አንድ ሳምንት ቀደም ሲል የሚከበረው ሆሳዕና ሲሆን ለዚህ ትልቅ በዓል ለኦርቶዶክስ ተዋህዶ እምነት ተከታዮች እንኳን አደረሳችሁ እንላለን። በቅድሚያ በ15 ቀናት እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመቀጠልም የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዘናዮቹ በኋላ ከአንድ እንግዳ ጋራ ሰፋ ያለ የቃለ መጠይቅ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘውትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል።
ጮሃል ፈራ በደጅሽ ታርፈለሊት ፍቅር አንጀት የሚዞት
ነይለይ ሳይሰሙ እናትና አባትሽ በሚስጥር ስታራ ቆሚ ከደጃፍሽ
ከዘራ
ብዬ ሞረሽ ሞረ ሞረሽ
تمصحفت مهدر አድማጮቻችን እንደምንከረማችሁ ማለት ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት ደህንነት በተሰኘ መጽሔት ሐምሌ 1973 ዓ.ም ተመረተ በታተመ ጽሑፍ ታድዋ ጦርነት በፊት በጦርነቱ ወቅትና ተዛም በኋላ በኢትዮጵያና በኢጣሊያ በኩል የተካሄደውን የምስጢር መረጃ ወይም ኢንተሊጀንስ ሚና በተመለከተ በአቶ መስቀሉ አገለ የተቀናበረ ጽሑፍ ይዘንላችሁ ቀርበናል። ባድዋ ጦርነት የመረጃ ኢንተሊጀንስ ሚና መስቀሉ አገለ ክፍል 1 የጣላት መረጃ። የጣሊያ መንግስት ኢትዮጵያን ቀኝ ግዛቱ ለማድረግ ሲነሳ የራሱን ገንዘብና የወታደሮቹን ደም በብዛት ለማፍሰስ አልፈለገም። የጣሊያ ተመራማሪዎች በብዛት ወደ ኢትዮጵያ ተመግባታቸው በፊት በአጼ ቴዎድሮስ ላይ የደረሰው ችግር ለጣሊያኖች ከፍተኛ ትምህርት ሆኗቸዋል። ኢጣሊያኖች በዝብስ ካሳ በኋላ አጼ ዮሐንስ ዋክሹም ጎበዜ ወይም ተክለ ጊዮርጊስ ሁለተኛና የወሎ መኳንንቶች ቴዎድሮስን ባይከዱ ለእንግሊዞች መንገድ ባያሳዩና ስንቅ ባይሰጡ ኖሮ የብሪታንያ ሰራዊት መቅደላ ገብቶ ቴዎድሮስን ማሸነፍ ቀርቶ ላስታንኳ ለመድረስ በተሳነው ነበር ብለው አምናዋል። ተቴዎድሮስ በኋላ በመሳፍንቱ መካከል ስለቀጠለው ሽኩቻና አለመግባባት በሰሜን ሳፔቶ የተባለ ተሌሎች ሚሽናውያን የጣሊያን መንግስት መረጃ ሲያገኝ በመሐል ደቡብ ሀገር ደግሞ ኩማሳይ የተባለ ተጭፍሮቹ እንዲሁም ነችኪ ተተባለና ባለ ብዙ ዕውቀት ከኢትዮጵያ በኩል አግኝተዋል። መጀመሪያ አሰብ ቀጥሎ ምጽዋ በኢጣሊያጅ ተገቡ በኋላ ደግሞ በስመ ሀገር ጎብኚዎችና ተማራማሪዎች ጣሊያኖች ኢትዮጵያን በማጥለቅለቃቸው የጣሊያ መንግስት ስለ ሀገሪቱ የፖለቲካ ሁኔታዎች ተኛ የበለጠ የሚያውቅ የለም ብለው በወቅቱ ታላቅ እምነት አድሮባቸው ነበር። ለጎጃሙ መስፍን ለንጉሥ ተክለ ሃይማኖትም ድልድይ እንዲሰራላቸው ተብሎ ከኢጣሊያ መንግስት የተላከላቸው መሐንዲስ ሳሊም ቤኒ የቅርብ አማካሪያቸውም ነበር። ሳሊም ቤኒ በጎጃም ጠጅና ቆነጃጅት በመማረኩ የኢጣሊያ መንግስት ቢናደድበትም ተዮሐንስ ተምኒሊክና ተሌሎች መሳፍንት ጋር ስለነበራቸው ጠብም ሆነ ወዳጅነት ብዙ ጠቃሚ መረጃ ተሰለም በኒ በኩል ኢጣሊያኖች አግኝተዋል። ዮሐንስ ቤተ መንግስት በብዙ የታወቁ የጣሊያ መልእክተኞች ተጎብኝተዋል። ከነዚህም መካከል አንቶኔሊ የተባለው አንዱ ሲሆን ተተከሩት መካከል ደግሞ ቢያንኪ ኔሬኪኒና ትራቬስኪ ይገኙባቸዋል። እነዚህን መልእክተኞች ስለ ዮሐንስ የውስጥና የውጭ ፖለቲካ ብዙ ያስጠናቸው የነበረው የንጉሱ መሐንዲስ ኢጣሊያዊው ጃኮሞ ፍሬኔቲ የተባለ ነበር። ናሬቲ በዮሐንስ ተመቀጠሩ በፊት ከርታታ አናጢ ነበር። ንጉሱ ስራውን ወደው የቤታቸው ግንበኞች አናጢዎችና ወርቅ አፍሳሾች ተቆጣጣሪ አደረጉት። አክብረው ሸልመው ሾመው ቢያስቀምጡት የአንድ ጥቁር ንጉስ አሽከር መሆን ስላላስተሰተው የጣሊያ መንግስት ኢትዮጵያን ተያዘ በኋላ ይሾመኛል በማለት የጌታውን ምስጢር ወደ ጣሊያ በየጊዜው ይዘከዝክላቸው ጀመር። አሉላ በአስመራ የሚያልፉትን ኢጣሊያኖችና ተነሱ ጋር የተቀራረበውን ኢትዮጵያዊ ሲጠረጥሩና አንዳንዶቹንም ተነዚህም አንዱ ሳሊም ቤኒ ነበር ሲያስሩ አጼ ዮሐንስ አማላሽ ሆኖ ማስፈታታቸው የሁሉ ጊዜ እንቆቅልሽ ነው። ተራስ አሉላ በስተቀር የጣሊያ ፍላጎት ምን እንደሆነ የገባው ሌላ የኢትዮጵያ መኳንንት በወቅቱ አልነበረም የሚለው የጣሊያኖች እምነት ልክ ይመስላል። አጼ ዮሐንስ በበኩላቸው ኢጣሊያ በመጽዋና በአካባቢው ስለሚያካሂደው ፖለቲካ መረጃ ለመሰብሰብ ሳይሞክሩ አልቀሩም። ነገር ግን ያሰባሰባቸው ዘዴና የሰብሰባዮቹ ስም ለናሬቲና መጽዋ ለነበሩት የጣሊያ ሹማምንት በመታወቁ ብዙ ጠቃሚ መረጃ አላገኙም። ለምሳሌ በምጽዋ በኩል ለአጼ ዮሐንስ ወይም ለሌላ መስን ኢጣሊያኖች ከፍተው ሳይነቡት አንድም ደብዳቤ አያልፈም ነበር። ዮሐንስ ወይም ማሉላ እንዲያውቁት የተፈለገ ነገር በደብዳቤው ተተከሰ ደብዳቤውና አድራሹ ተምጽዋ እንዳልፍ ይደረጋል። ሌላው ደግሞ አንድ ቴዎድሮስ ጆርጂዮ የተባለ ኢትዮጵያዊ በምጽዋ ባስተርጓሚነት ለኢጣሊያኖች ይሰራ ነበር። ተትግራይ ብዙ ደብዳቤ ይላክልሃል በመባል ተከሶ ለዮሐንስ ወይም ላሉላ መረጃ ይልካል ተብሎም በመጠርጠሩ ተሰራው ተባረረ። አጼ ዮሐንስ ለብሪታንያ መንግስት ደብዳቤዎች ሲልኩ የምጽዋ አስተዳዳሪዎች ይሰሙታል። የብሪታንያ መንግስትን ላለማስቀየም ጣሊያኖች ደብዳቤዎቹን ከፍተው አነቧቸውም። ግን በለንደን የሚገኘው የጣሊያን አምባሳደር ወደ ብሪታንያ የውጭ ጉዳይ ሚኒስቴር ይሄደ ጉዳዩ ምንድነው ብሎ ይጠይቅና ቁም ነገሩ ወዲያው ይነገረው ነበር። ትንሽ ቆይቶም የዮሐንስ ደብዳቤና የብሪታንያ መንግስት መልስ ቅጆች ወደ ሮማ እንዲተላለፉ ይሰጡት ነበር። የብሪታንያ መንግስት ለኢጣሊያ በኢትዮጵያ መሳፋት ድጋፉን ያሳየው በዚህ ብቻ አልነበረም። የንግስት ቪክቶሪያን መልስ እንዲያደርስ የተላከው አንድ እንግሊዛዊ ሻምበል ሃሪሰን ስሚዝ የተባለ የጣሊያንን እቅድ ለዮሐንስና ላሉላ እንዳያወጣ ስለተፈራ ይቀርቡለታል ለተባሉ ጥያቄዎች ሁሉ በምጽዋ ኢጣሊያ ሹማምንት የሚሰጠውን መልስ ተደጋግሞ ተተነገረ በኋላ ነበር መንገዱን ወደ ኢትዮጵያ እንዲቀጥል የተፈቀደለት። ለዮሐንስ አሰላጊ የሆኑ ቃዎች የሚገዙ ነጋዴዎች በኢጣሊያኖች በጣም በመጠርጠራቸውና በአይነ ቁራኛ በመጠበቃቸው ምጽዋ ውስጥ ብዙ ችግር ይደርስባቸው ነበር። ለምሳሌ አንድ ስቲፋኖስ የተባለ ነጋዴ ተሃሺ ጠገራ ብር በላይ የሚያወጡ ለዮሐንስ የተገዙ ሕቃዎች ይዞ በምጽዋ ወደ መቀሌ ማለፍ ስለፈራ በዘይላ አድርጎ አዲስ አበባ ደረሰ። ወደ ትግራይ ለማለፍ በመዘጋጀት ላይ እንዳለ አንቶኔሊ ነገሩን በመስማቱ ስቲፋኖስን አስይዞ ለዮሐንስ የገዛቸው ሕቃዎች በሙሉ ለሱ እንዲሸጥለት አስገደደው። ዮሐንስንና ምኒሊክን ይበልጥ ለማቀያየምና ለማቋራረጥ አለማው ነበርና አንቶኔሊ የዮሐንስ ሕቃዎች በሙሉ ከኢጣሊያ ንጉስ የተላከ ገጸ በረከት በማስመሰል ለንጉስ ምኒሊክና ለተጌጣይቱ ሰጠ። የስቲፋኖስ የግል ሻንጣዎች ሲፈተሹ ደግሞ አንድ በቱርክ ሀገር የታተመ ቦስፎ ኢጂፕሲያን የተባለ ጋዜጣ ተገኘበት። በጋዜጣው ኢጣሊያ በኢትዮጵያ ስለምትታካሂደው በተለይ ደግሞ እየተጠበቀ ስለሄደው የጣሊያ መንግስትና የንጉስ ምኒልክ ወዳጅነት የሚገልጽ ጽሑፍ ስለተገኘ ጋዜጣው ተወረሰ። ስቲፋኖስ ጉዞውን አቋርጦ በመጣበት መንገድ ወደ ምጽዋ እንዲመለስ ተደረገ። ጥብቅ ክትትል እንዲደረግበትም አንቶኔሊ ወደ ምጽዋ ቴሌግራም አስተላለፈ። አጼ ምኒልክ በአንቶኔሊ ላይ የነበራቸው እምነት በመጨረሻ ወደ ውጫሌ ውል አደረሳቸው። የውሉ ረቂቅ ሮም በውጭ ጉዳይ ሚኒስቴር ተዘጋጅቶ መላኩን በደንብ ሳይገልጽላቸው አንቶኔሊ ትርጉሙን አዘጋጅቶ ታማካሪዎቻቸው ጋር ሳይነጋገሩበት አስፈረማቸው። የአማርኛው ቅጂ ብቻ ተነቦላቸው 17ኛው አንቀጽ የሚረባ ጉዳይ ስላላዘለ ደጋግመው ለምን ያስፈልጋል ይቅር ቢሉት ቢጨመርስ ምን ይጎዳል ስላላቸው በውሉ እንዲሰፍር ፈቀዱ። በዚሁም ህም የሆነው በነበራቸው የቅርብ ግንኙነት ነው። አጼ ምኒልክ አንቶኔሊ የተጠቀመባቸውን ያህል ተተቀሙበት በኋላ ለክብራቸውና ለሀገራቸው ነጻነት ሲሉ የውጫሌን ውል ለመሰረዝ ወሰኑ። እንደ አውሮፓ አቆጣጠር በየካቲት 1893 ውሉ ውድቅ መሆኑን በይፋ ለዓለም አስታወቁ። የጣሊያ መንግስትም የአንቶኔሊ ቅድ የከሸፈበት ምክንያት በምኒልክ በቃል አለመርጋትና ከሃዲ ነው ብሎ መግለጫ ወጣ። በ17ኛው አንቀጽ ሳቢያ ያገኘው መብትና ስልጣን ግን በምኒልክ ቃል ብቻ አይቀርምና በጦር ኃይል ለማስከበር ጣሊያን ተዘጋጀ። የጣሊያ ወታደሮች መረብን ተሻግሮ ትግራይን መውረራቸውን አጼ ምኒልክ እንደሰሙ ክተት አወጁ። እንደ አውሮፓ አቆጣጠር በመስከረም 1895 ዓመተ ምህረት የምኒልክ ሰራዊት ወደ ሰሜን ጉዞ በመጀመሩ የጣሊያ መንግስት ተመጠን በላይ ተደስቶ ምኒልክ ትግራይ ደርሰውለት በጦር ሜዳ አሸንፎ ኢትዮጵያን በቀጥታ ለመያዝ ቸኮለ። በ17ኛው አንቀጽ ምክንያት አጼ ምኒልክ የውጫሌን ውል በመሰረዛቸው አንቶኔሊ ወደ ሀገሩ ቢመለስም በአዲስ አበባ ብዙ የጣሊያ መንግስት ወኪሎች ቀርተው ነበር። ተነዚህ ውስጥ አንደኛው ኮፑቺ የተባለው ወኪል ለረጅም ጊዜ በኢትዮጵያ ይኖርና የምኒልክን ሰራዊት ተጠንካሬ በየጊዜው የሚገመግምና ያጼ ምኒልክ ተሌሎች መሳፍንቶች ጋር የነበራቸውን ግንኙነት በመከታተል ብዙ ዘገባ ያስተላለፈ ሰው ነው። ዮሐንስ ገና በህይወታቸው ሳሉ አንድ ጊዜ ከዳ ሁለተኛ ሚከዳልና በመሳፍንቱ እርስ በእርስ አለመጣጣም ተጠቅመን አሁኑኑ ኢትዮጵያን በኃይል እንያዝ ይያለ ይሄው የጣሊያን መንግስት ወኪል ለመገፋፋት ሞክሯል። ለርቅና ለስምምነት የሚሆኑ ሐሳቦችን አምጥተናል በማለት እንደ አውሮፓ አቆጣጠር በ1983 ዓመተ ምህረት ተጣሊያን ወደ አዲስ አበባ የገቡት ኮሎኔል ፒያኖና ዶክተር ትራቨርሲ የተባሉ ዋና ተልኳቸው አጼ ምኒልክን ጠንካራና ደካማ ጎኖች ለይቶ ማወቅ ነበር። ሁለቱም መልእክተኞች ኢትዮጵያ ውስጥ ብዙ ጊዜ የተቀመጡና ለምኒልክ የውስጥና የውጭ ፖለቲካ እንግዶች ባለመሆናቸው እንደ አውሮፓ አቆጣጠር በህዳር 1894 ለኢጣሊያ መንግስት ያቀረቡት ዘገባ ኢትዮጵያን የማሸነፍ እምነታቸውን የበለጠ ለጣሊያኖቹ አረጋግጠላቸው። በእነዚህና በሌሎች ወኪሎቻቸው አጼ ምኒልክ ወደ ሰሜን መጓዝ ተጀመሩበት ጊዜ ድረስ የሰራዊታቸው ብዛት የመሳሪያቸው ጥራትና መጠን ለኢጣሊያኖች በብዛት ተገልጦ ነበር። የጣሊያ መንግስት አጼ ምኒልክንና የትግሬውን ራስ መንገሻን ብቻ ሳይሆን ሌሎችን መሳፍንትም በቅርብ ተከታትሏል። በሐረር ቤንፊልድ የተባለ ኩባንያ የስለላ ተግባሩን ያከናወነው ሶኮኒ በተባለ ጣሊያናዊ ነበር። ይኸው ሶኮኒ በሞት ምክንያት ሲለይ የሐረር ቅርንጫፍ ኃላፊ ሆኖ የተተካው ፊልተር የራስ መኮንን ጥሩ ወዳጅ ሆነ። ራስ መኮንን ፊልተር የጣሊያ መንግስት ወኪልና ሰላይ መሆኑን ገና ተጠዋቱ አውቀውታል። የጣሊያ መንግስት ተምኒልክ ጋር ገና ተመጋጠሙ በፊት እንዳሸነፈ ያመነበትም አንዱ ዋናው ምክንያት ይህ በፊልተር በተባለው ሰላያቸው ላይ ያሳደሩት የትዕቢት እምነታቸው ነበር። በወሎና በአውሳ አውራጃ የጣሊያ ወኪልና ሰላይ ፐርሲኮ የተባለ ሲሆን የሱ ረዳትና አማካሪ ደግሞ አብዱራህማን ቤን ዩሱፍ የተባለ ኢትዮጵያዊ ነበር። አንቶኔሊ ታውሳ ባላባቶች ጋር ጥሩ ግንኙነት ፈጥሮ ነበርና ፐርሲኮ የስለላና የማስከዳት ተግባሩን ለመፈጸም የጣረው አውሳ ተቀምጦ ነው። በአብዱራህማን አማካይነት ፐርሲኮ ተብዙ ያፋርና የሶማሌ ባላባቶች ጋር ተዋውቆ በሃይማኖት ሳቢያ ኢትዮጵያውያንን የከፋፈለ መስሎትም ነበር። እንዲሁም በአብዱራህማን በኩል ተወሎ ገዢ ተራስ ሚካኤል ጋር ብዙ ጊዜ ስለተገናኘ ራስ ሚካኤል ምኒልክን ይከዳሉ ብሎ ተማምኖ ነበር። ሳሊም ቤኒ ተጎጃም ተወጣ በኋላ ቋሚ የሆነ የጣሊያ ወኪል በደብረ ማርቆስ ባይኖርም ተንጉስ ተክለ ሃይማኖት ጋር የነበረው ግንኙነት አልተቋረጠም። በደብረ ማርቆስ ታንዳንድ የጣሊያ ዜጎችና እንዲሁም ከኢትዮጵያን መልእክተኞች ባገኙት መረጃ ተክለ ሃይማኖት ምኒልክን በመፍራታቸውና በምኒልክ ትልቅነት ተመቅናታቸው ተምኒልክ ጎን እንደማይሰለፉ የጣሊያ መንግስት ተስፋ አድርጎ ነበር። የሽሬው ገዢ ራስ ሃጎስ ለራስ መንገሻ ታማኝ በመሆናቸው በጣሊያኖች ቢታወቅም አጼ ምኒልክን ይወጉልናል ብለው ግን ተማምነዋል። በራስ መኮንን የሚመራው ጦር አምባላ ገላይ መሽገው የነበሩትን ኢጣሊያኖች እንደ አውሮፓ አቆጣጠር በታህሳስ 1895 ዓመተ ምህረት ሲደመስስ እንኳን መኮንንና መንገሻ ወደኛ ይዞራሉ የሚለው የጣሊያኖች እምነት ምንም አልቀነሰም ነበር። እንዲያውም ፊልተር የተባለው ሰላይ ተሐረር ባስቸኳይ ተጠርቶ በመጽዋ በኩል ወደ መቅሌ ተላከና ባንድ በኩል አጼ ምኒልክ የጣሊያንን መንግስት የበላይነት እንዲቀበሉ በሌላ በኩል ደግሞ ራስ መኮንን እንዲከዱ ለማድረግ ብዙ ጥረት አደረገ። መቀሌ ውስጥ ተከበው የነበሩት ጣሊያኖች ተሰንደቀ አላማቸውና ተማሳራቸው ጋር ወደ አዲግራት እንዲመለሱ አጼ ምኒልክ ቢፈቅዱም የጣሊያ መንግስት ይህ የተፈጸመው አጼ ምኒልክ ፈርተው ያደረጉት መስሏቸው በመከታተል ያቀረቡላቸው የሰላም ውል የሳቸውን ክብርና የኢትዮጵያን ነጻነት ጨርሶ የሚገፍ ሆነ። ባሪያቴሪ የሰላም ውል ረቂቅ እያሲያዘ ተራ በተራ የጦር መኮንኖቹን የላከው አጼ ምኒልክ ይቀበሉታል በማለት ሳይሆን የምኒልክን ሰፈርና የሰራዊታቸውን ወኔ በየለቱ ለመገምገም ሳይሆን አልቀረም። እንደ አውሮፓ አቆጣጠር በ1896 በየካቲት ወር መጀመሪያ ገደማ አጼ ምኒልክ መቀሌን ተለቀቁ በኋላ በየት አቅጣጫ እንደሚያመሩ ባልታወቀበት ጊዜ ወደ ሰፈራቸው የላከው ሻለቃ ሳልሳ የተባለው የጣሊያ መኮንን ዓላማው ውል ለማዋዋል ሳይሆን ወደ አዲግራት ያመሩ እንደሆን ለማወቅና የሰራዊታቸውን ስንቅ ሁኔታ ለማጥናት እንደነበረ አያጠራጥርም። እንደ አውሮፓ አቆጣጠር በ1895 ጥር ወር መጨረሻ ስታድዋ ጦርነት ዕለት ድረስ ሁለቱ ወገኖች የእያንዳንዳቸውን ጦር ሰፈር በብዙ መንገድ ዳሰዋል፣ ሰልለዋል። በመሰለል ብቻም ሳይወሰኑ አሳሳች መረጃዎችንም ነስተዋል። የምኒልክ ጦር ተመቀለ የተነስቶ አድዋ እስቲገባ ድረስ የጣሊያ መኮንኖች መጠነኛ ርቀት በመጠበቅ ተከትለውታል። መረጃዎችንም በመስታወት በማንጸባረቅ እስተ ባሪያቴሪ የጦር ሰፈር ድረስ አስተላልፈዋል። በተጨማሪም ታጼ ምኒልክ ከጦር ጋር ተሚጓዙ ሰዎች መካከል ኢጣሊያኖች የተማመኑባቸው ሰላዮቻችን ናቸው የሚሏቸው ነበሩ። የነዚህን ሰዎች ተግባር የየለቱን ሁናቴ ተማስተላለፋቸው በላይ የምኒልክ ጦር እቅዶች ምን እንደነበሩ ማወቅም ተግባራቸው ነበር። ተነዚህ ውስጥ በስም ተታወቁት አንዱ ፊታውራሪ ገብረ ግዚ የተባሉት ነበሩ። በገብረ ግዚ ይላክ የነበረው መረጃ ለአጼ ምኒልክ አሉላን መረብን ተሻግረው አዲቋላ የነበረውን የጣሊያኖች ምሽግ እንዲወጉ ልከዋቸዋል፣ ራሳቸውም ተጦራቸው ጋር ይከተላሉ የሚል ነበር። ባሪያቴሪና ጄኔራሎቹ ምኒልክ አዲቋላ ዞረው ሊከቡን ነው፣ ታስመራ ጋር ያለንን መገናኛ ሊቆርጡብን ነው ብለው ስለሰጉም አድዋ ላይ ለመዋጋት ተተገደዱበት ዋናው ምክንያት አንዱ ነበር። ኢጣሊያኖች የኛ ሰላዮች ናቸው ታሏቸው ሌሎች ሰዎች ብዙ አይነት መረጃ በአድዋ ጦርነቱ ዜማ ደርሷቸዋል። ተምኒሊክ ሰፈር ደጋግመው የደረሱ መረጃዎች የምኒሊክ ጦር ስንቁን ጨርሶ ወደ ዝርፊያ ገብቷል፣ በዝርፊያ ምክንያት እርስ በርሱ እየተጨራረሰ ነው፣ በሰፈሩ ወረርሽኝ ገብቶ ወታደሩ እየረገፈ ነው የሚሉ ነበሩ። የእነዚህ መልእክቶች አሰራጫዎች እነማን እንደነበሩ ተተገኙት ምንጮች ለማወቅ ያስቸግራል። የምኒልክ ጸሐፊ የነበሩት ግራዝማች ዮሴፍ ለፈረንሳዊ ወዳጃቸው ለሚሴ ሞንዶን ቪያዩ ወዲያው ታድዋ ጦርነት በኋላ ሲጽፉ መረጃዎቹን ለኢጣሊያ ጦር መሪዎች የሰጠው አንድ እጁ ሺባ የነበረ ሰው ነው ብለው ገልጸውለታል። ክሪስፒ የተባለው የዛን ወቅት የኢጣሊያ ጠቅላይ ሚኒስትር በኢጣሊያ ምክር ቤት ስለ ኢትዮጵያ ጉዳይ በተጠየቀበት ጊዜ እኛ አላጠፋንም ያጠፋው ምኒልክ ነው ብሏል። አንቶኔሊ በ17ኛው አንቀጽ ላይ ያጨረበረው እንደ ማጨረበር ሳይቆጠር ምኒልክ ራሴንም አገሬንም ለባርነት አሳልፌ አልሰጥም ማለታቸው በክሪስፒና በባራቴር አይን ክህደት ሆነ። በክርስቶስ ያስተያየት ሚኒሊክ የውጫሌኑል ያፈረሱት በሀገርና በነጻነት ፍቅር ሳይሆን በኢጣሊያ ጣላቶች በሱ አባባል ፈረንሳዮች ማለቱ ሳይሆን አይቀርም ቀስቃሽነት ነው። ሚኒሊክ መንገሻ መኮንን ስፋታጎስ ሌሎችም ሁሉም በቃላቸው የማይረጉ ለኢጣሊያ መንግስት የሰጡትን ተስፋ የረሱላቸው ተብለው ተወቅሰዋል ተሰድበዋል። ይህ የሚያሳየው ኢጣሊያኖችና እንዲሁም ሌሎች አውሮፓውያን በጥቁሮች ላይ የነበራቸው ንቀት ምንኛ እንዳሳሳታቸው ነው። የኢጣሊያኖች ስህተት ሞኝ ያገኘን ሲሉ በመሞኘታቸው ነው። አንድ ቀንደኛ የፋሽስት የአድዋ ጦርነት ጥናቱን በተመለከተ ተክሳለው በውትድርናችንና በዘራችን በመመካታችን በተለይ ደግሞ ተፊታችን ስለነበረው ጠላታችን ምንም ነገር ባለማወቃችን የነዛን በጭቅጭቅ ለባሽ ህዝብ እውነተኛ ዋጋ መገመት አልቻልንም። በጭቅጭቅ ልብሳቸው ሽሽግ በጣም የከፍተኛ ደረጃ ያለው የውትድርና ጠባያቸውን ደብቆት ነበርና ሲል የጥቅስ መጨረሻ ደምድሟል። አድማጮቻችን የአድዋ ጦርነትና የኢንተሊጀንስ ሚና በሚል ርዕስ በ1973 ደህንነት ተተባለ መስሄት ላይ የተገኘና በመስቀሉ አየለ የተቀናበረ ጽሑፍ ክፍል አንድ በዚህ ይቋጫል። ቀጣዮቹን የምሽት ዝግጅቶች በጥሞና አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አድማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስደምጣለን። በቅድሚያ ምሮ ታላቁ ጀግና ኢትዮጵያዊ ሌተና ጀነራል ጃገማ ኬሎ ባለፈው አርብ ከዚህ ዓለም በሞት መለየታቸው ተገለጸ። እኚህ ብሔራዊ ጀግና ለትውልድ ቅስ የሚሆን መልካም ሥራ በመስራት ዕድሜያቸውን ያሳለፉ መሆናቸው መላ ኢትዮጵያ ሕዝብ የሚኮራባቸው የጦር መሪ ነበሩ። ሌተና ጀነራል ጃገማ ኬሎ የእድሜ ባለጸጋ ሆነው በተወለዱ በ96 ዓመታቸው በጦር ኃይሎች ሆስፒታል በሕክምና ሲረዱ ከቆዩ በኋላ እዚያው ሕይወታቸው አልፏል። በ1939 ዓመተ ምህረት ጣሊያን ከ40 ዓመታት የአድዋ ሽንፈት በኋላ ዳግም ኢትዮጵያን በወረረበት ወቅት ገና በ15 ዓመት ወጣትነት ዕድሜያቸው ከወንድማቸውና አንድ ዘመዳቸው ጋር በመሆን በአንድ ጠመንጃ የጀመሩት አርበኝነት የተለያዩ አኩሪ ድርጅቶችን በመቀዳጀት ጣሊያን ተሸንፎ ሲወጣ 3500 አርበኞችን ያሰባሰበ ኃይል ለመገንባት የበቁ ታላቅ አርበኛ ነበሩ። ሶማሊያም ኢትዮጵያን በወረረችበት ወቅት የአገር ድንበርን በመከላከልና ማስጠበቅ ከፍተኛ ጀብዱ የፈጸሙ የጦር ጀነራል ነበሩ። ወያኔ አድዋን ድል በዓል በወግና በማዕረግ በአዲስ አበባ አርበኞችን በመዘከርና የአገር ነጻነት ላስጠበቁ ትውልዱ የወረሰውን ታሪክ እንዳያከብር በሚከለክልበት ወቅት በየዓመቱ በወቅቱ ነፍሳቸውን ይማርና በኢንጂነር ኃይሉ ሻውል በሚመራው መኢአድ በሚያዘጋጀው የአድዋ ድል መታሰቢያ በዓል በመኢአድ ግቢ በመገኘት የኢትዮጵያን ሰንደቅ ዓላማ ባንገታቸው አጥልቀው ለወጣቱ ስለ አገር ክብር ስለ ነጻነት ዋጋ ያንድ አገር ያንድ ህዝብ መገለጫ ሰንደቅ ዓላማ ያስተምሩ ታላቅ ሰው ነበሩ። ሌተና ጀነራል ጃግማ ኬሎ በሕይወት ዘመናቸው ለአድዋ ድል ታላቅ የክብር እንግዳ እንዲሆኑ መያድ በጋበዛቸው አመቶች ሁሉ ደከመ የታከተ ሳይሉ የአገርን ክብርና ኩራትን የማንነትን የሉዓላዊነትን ዋጋና ምንነት የሚያውቅ ትውልድ እንዲፈራ ሀገርን ኢትዮጵያዊነት ኢትዮጵያዊ በልብ እንዲቀረጽ ያደረጉ ነበሩ። ሌተና ጀነራል ጃግማ ኬሎ 6 ልጆችን ያፈሩ ብዙ የልጅ ልጆችን የልጅ ልጅ ልጆችን ያፈሩ ነበሩ። ለልጆቻቸው ለዘመድ አዝማዱ ለሚወዳቸው ለሚያፈቅራቸው ኢትዮጵያ ሁሉ ፈጣሪ መጽናናቱን ይስጥ ነፍሳቸውንም በገነት ያኖርልን። ከዚህ ቀጥለን የቀሩትን ዜናዎችን አስደምጣለን። በጎንደር ከተማ የሚገኘው ፍሎሪዳ ኢንተርናሽናል ሆቴል ባለፈው እሁድ ከምሽቱ 3 ሰዓት ላይ ፈንጅ መጣሉን ከሀገር የደረሰን ዜና ገለጸ። ይህ መሰል ዜና ሲዘገብ የሶስተኛ ጊዜ መሆኑ ነው። በቦምቡ ፍንዳታ ምን ያህል ሰዎች የመሞትና መቁሰል አደጋ እንደደረሰባቸው የታወቀም ነገር የለም። በአካባቢ የነበሩ አንዳንድ የአይን ምስክሮች እንደገለጹ ከሆነ 3 ሰዎች እንደቆሰሉ ተናግረዋል። ሆቴል ቤቱ የውያኔ ባለስልጣናት መዝናኛ በመሆኑ አደጋው እንደደረሰ በጸጥታ ኃይል ከበባ እንደተደረገበትና በሆቴል ቤቱ ዙሪያ ማንም ሰው እንዳይጠጋ መደረጉም ተገልጿል። በቅርቡ የውያኔ ቅጥረኞችና የኮማንዶ ፖስቱ የሰዓት ላፊ አስፈጻሚ ኮማንዶች ተሰባስበው በአርበኛ ታጋይ ጎቤ መገደል ጭፈራ ሲያካሄዱም እንደነበር የውስጥ አዋቂዎች ገልጸዋል። የውያኔ መሰባሰቢያ ስፍራዎችና የመዝናኛ ክለቦች የነጻነት ትግሉ ኢላማ ናቸው ያሉ ወገኖች ይህም መሰል ጥቃት እንደሚፋፋምም ያላቸውን ግምት ሰጥተዋል። በሌላ በኩል ደግሞ ለእስርና ለእንግልት ተጋልጦ ከእስር ሲፈታ የውያኔን የእስር ቤት ግፍ ያጋለጠው የቀድሞ የሰሜን ጎንደር የማዕተብ ተጠሪ ዘመነ ምህረቴን በተገኘበት እንዲገደል ውያኔ ትእዛዝ አስተላልፏል። ለገዳዮቹም የ100,000 ብር ስጦታ እንደሚለግስም ቃል ገብቷል። ከውጭ መንግስታት በኩል በትግራይ ውያኔ አገዛዝ ላይ የሚደረገው ጫና እየተበራከተ መሆኑ ተገለጸ። በአሜሪካ ኮንግረስ አባላት የተረቀቁ የውሳኔ ሐሳቦችም ለውይይት መቅረባቸው ለመረዳት ተችሏል። ውያኔ ግን ይህ ውሸት እንደሆነና ረቂቅ ሐሳቡ መምከኑም ገልጿል። በሌላ በኩል ደግሞ ውያኔ በለመደ ማወናበጃ ስልቱ በቅርቡ በየካቲት 2017 ዓ.ም በኮንግረስ ክሪስ ስሚዝ የቀረበውን ረቂቅ ለማስተባበል ጥረት እየተደረገ መሆኑን ገልጿል። በሰባዊ መብት አያያዝ ጉዳይ የሚቀርበትን ተቃውሞ አግባብ እንደሌለው ለማስረዳት የኢትዮጵያ ሕዝብ አንጥሮ ሀብት እያፈሰሰ መሆኑን ብዙዎች እያጋለጡ ነው። በሰዓት ላፊ የደነገገው ወታደራዊ አገዛዝ ግድያና አፈና የሚያካሄደው ፋሽስታዊ ቡድን በልማት ጎዳን እየተመላለስኩ ነውና ወቀሳው አግባብነት የለውም ሲል በዲያስፖራ ላይ ያሉ ወዳጆቹ ፕሮፓጋንዳ እያሰራጨ ነው። ወያኔ ከአጋሮቹ ጋር በመሆን በከፈተው ዘመቻ ላይ ወያኔ ማስወገዣ እንዲሆኑ በየዓለም አቀፍ ድርጅቶች የተቀረቡት ረቂቅ ሐሳቦች ሁሉ ተስተጓጉለዋል። በመሆኑም ከሰሞኑ በደቡብ ኮሪያ ግሪን ክላይሜት ፈንድ የአረንጓዴ ልምላሜ ልማት ለጋሽ ድርጅት ለወያኔ 100 ሚሊዮን ዶላር እርዳታ ተፈቅዷል እያለ የሚነዛው የውሸት ፕሮፓጋንዳ መሠረተ ቢስ መሆኑ ከስፍራው የተገለጸው ውሳኔ አረጋግጧል። በተባበሩ መንግስታት ከሚመራው በተለይም በሴቶች ላይ ያተኮረ ልማት ስራዎችን ማካሄጃ ከተመደቡ 2.2 ቢሊዮን ዶላር ባጀት ላይ ለውያኔ 100 ሚሊዮን ዶላር እንዲሰጥ የቀረበው ረቂቅ ሐሳብ አሜሪካ፣ ስዊድን፣ ሌሎችም አገሮች በመቋማቸው እርዳታው ሊሳብ ችሏል። ወያኔን የልማት ተግባር ማካሄጃ ተቋሚ ፕሮፓጋንዳ ማስረገጫ ምሳሌ በማድረግ ሲያስተጋባ ሰንብቶ በሰብአዊ መብቶች መጣስ የሚወነጀለው ወያኔ ያቀረባቸውም የልማት ፕሮጀክቶች ታማኝነት የሌላቸው፣ በቀደሙ ጊዜያቶችም የተሰጡት ብዙ ሚሊዮን ዶላር እርዳታቸው ደብዛቸው እየጠፋ የሚገልጹ ምስክርነት በውስጥ መሰጠቱንም ለመረዳት ተችሏል። በአማራ ህልውና ተጋድሎ ምክንያት በተነሳው አመፅ ለደህንነታችን ሰግተናል ያሉ ትግሬዎች በቦይንግ አይሮፕላን ተሳፍረው ወደ ትግራይ እንዲወሰዱ ከተደረጉ በኋላ አዲስ የሰፈራ እቅድ ተዘጋጅቶላቸው በወሎ ክፍለ ሀገር በወልዳያ ከተማ እንዲሰፍሩ መደረጉ ከሰሞኑ ይፋ ሆነ። ወያኔ ሰሜን ወሎን ከልሎ የትግራይ ክፍለ ሀገር ክፍል ካደረገ ወዲህ ወልዳያም የትግራይ ከተማ ነች የሚለውን ፕሮፓጋንዳ ሳሰማ መቆየቱ ይታወሳል። ከወሎ ክፍለ ሀገር አያናዘበውም ጠቅልሎ ለእርሻ ምርት አመች የሆነውን በመቆጣጠር ልክ እንደ ጎንደር የወልቃይት ነዋሪውን አፈናቅሎ አዲስ የሰፈራ እቅድ ፈጽሞ አማራውንም ትግሬዎች ነን በሉ በሚል ሲያተራመስ ከቆየ በኋላ በተከታው ወደ ደቡብ የትግራይ ክፍለ ሀገር በማተኮር የሰፈራ ተግባር እያከናወነው ቤት እየተገነባላቸው ሀብት እየተለገሰላቸው እየሰፈሩ ያሉ ትግሬዎች አካባቢው ህዝብ ሲተዳድርበት የነበረውን ስራ በመሻማት በሀብት ደካማዎችን እየዋጡና ከገበያው እያስወጧቸው ነው። ወያኔ ታላቋ ትግራይ ምስረታ ለማጠናቀቅ ይረዳኛል ያላቸውን ስፍራዎች ለዘለቄታውን ለመቆጣጠር የሚያስችለው ትግሬዎችን ማስፈር ውስጣዊ በመሆኑ በወልቃይት ራያና ዘበው ከ20 ዓመታት በላይ ነዋሪውን አፈናቅሎ የራሱን ካራባ ወዲህ ተጨማሪ ስፍራዎችን በመያዝ በወልዲያና በአፋር በኩል ባሉ ስፍራዎች ሰፈራዎችን በማካከል ላይ ነው። ይህን የትግሬዎችን የመስፋፋት ዓላማ አስመልክቶ በቅርቡ ወያኔ በአባይ ፀሐይና ካህዶቹ አንደበት ከመቀሌ የሚያስተላልፈው ፕሮፓጋንዳ እንደሚለው ከሆነ ጸረ ትግሬ የሆኑ ኃይላት ተነስተውብሃልና ታጥቀት ስልጣኑ ለመጠበቅ ለሚከፈለው መስዋዕትነት ህይወትን እንዳሳሳ እናሳስባለን እያሉ በመውቶት ላይ ናቸው። የትግራይ ያና ገዛዝ ከአዲስ አበባ ከተማ ውጭ ባሉ ከተሞች ሁሉ መርስ ለባህላብቶች ለመሸጥ እቅድ እንዳለው ካድሮቹ ይፋ አደረጉ። ከሰሞኑ በሰበታ ወረዳ ዓለም ገና ከተማ በተወሰነ አካባቢዎች የሚኖሩትን መኖሪያ ስፍራ በመምረጥ ቤቶቻቸው እንዲፈርሱ ማዘዣ የደረሳቸው ሰሞኑ አብዮታ ያሰሙ ነው። በህገወጥ ሁኔታ በሰርታቸው ለሚ ሰበብ እንዲፈርሱ የተበየነባቸው ቁጥራቸው 5000 የሚደርሱ ሲሆኑ በሳምንት ጊዜው ስፍራው እንዲለቁ ውሳኔ አስተላልፏል። ከ8 ዓመታት በፊት የተገነቡ ቤቶች እንዲፈርሱ የታዘዘባቸው ነዋሪዎች መተኪያ ሳይሰጣቸው እንደሚባረሩ የወያኔ ባለስልጣን ካድሬዎች አስታውቀዋል። የውስጣዊቆች እንደሚልኩ ሆነ እነዚህ ቤታቸው እንዲታሸግ የመፍረስ ውሳኔ የተሰጣቸው ዜጎች ከኦሮሚያ ተናጋሪ ውጭ ያሉ ዜጎች እንደሆኑም ተናግረዋል። ይበንህ እንዳለ ከትናንትና በስቲያ በአዲስ አበባ በተሰራጨው ወረቀት ላይ ወያኔ ደጃችሁ ቤት ከሚባለው ስፍራ አንስቶ እስከ 6 ኪሎ አዲስ አበባ ዩኒቨርሲቲን ጨምሮ የማፍረስ እቅድ እንዳወጣ ተገልጿል። በገንዘብ ጥረት እየተዋከበ ያለው የትግራይ ወያኔ ወራሪ አገዛዝ አዲስ ዩኒቨርሲቲ እየሰራለው በሚል ሽፋን ነባሩና ታሪካዊ ዩኒቨርሲቲውን አፍርሶ ለባለሀብቶች ሊያስተላልፍ እንዳቀደ በሰፊው ዜናው እየተሰራጨ ነው። ከሰሞኑ በተበተነው የተቃውሞ ጽሑፍ ላይ ዩኒቨርሲቲው ሳይፈርስ ወያኔን በቶሎ እናፍርስ የሚል ጥሪ ተሰራይቷል። የሀገር ሀብት ሽጦ ትግራይ ማበልጸግ በሚለው ዓላማው ኤፈርት ከተሻራኪዎቹ ድርጅቶች ጋር በመሰበጣጠር ሰፊ የዘረፋ እቅድ እንዳወጣም የውስጥ አዋቂዎች ገልጸዋል። የሱዳኑ ፕሬዝዳንት ኦማር አልበሽር በወያኔ ጠቅላይ ሚኒስትር እንግዳ በመሆን ሰሞኑን አዲስ አበባ ያደረጉ ንግግር በኢትዮጵያ የሚከሰት ማንኛውም የደህንነት ችግር ለሱዳንም ስጋት ነው በሚል መግለጫ ሰጡ። ይህን ስጋት ሊያስወግድ የሚችለው ከኢትዮጵያ ጋር የኢኮኖሚ ውህደት ስንፈጥር ብቻ ነው ማለት ሀሳባቸውን ሰንዝረዋል። ካለፈው ረቡዕ ጀምሮ ለሶስት ቀናት ያህል በኢትዮጵያ ቆይታ ካደረጉ በኋላ ወደ አገራቸው ሲመለሱ በተናገሩት ንግግር ላይ እስከዛሬ ድረስ የተፈራረመባቸውን ስምምነቶች ሁሉ ተግባራዊ ለማድረግ የሚያስችለው ሁሉ ማከናወን ይኖርብናል ካሉ በኋላ እኛ አንድነን ያንዳችን ችግር የሌሎቻችን ህመም ነው ሲሉም ተደምጠዋል። በመቀጠልም ግንኙነታችን ገደብ አይኖረውም ብለዋል። ሱዳን ወያኔን ለስልጣን ያበቃች የጸረ ኢትዮጵያ አድማ ሲኮናወንባት የነበረች ሀገር ስትሆን ዛሬም ከወያኔ ጋር የሚሰሩት ተግባራዊ ተግባር ለታላቋ ትግራይ ግንባታ ሁኔታዎች ማመቻቸት ነው። ሱዳን ለታላቋ ትግራይ ግንባታና ለብሔራዊ ሀብት ዘረፋ አጋር በመሆን ከሱዳን ወደ መቀሌ የሚጓዝ መንገድ ከ20 ዓመታት በፊት በኢትዮጵያ ህዝብ ስም በተገኘ ብድር እንዲገነባና የሀገር ሀብት እንደልብ እንዲወጣና እንዲገባ ሽርክና የገባች ሀገር ነች። ለዚህም ውለታ ሲባል ወያኔ ኢትዮጵያን ለመሬት ቆርሶ ለሱዳን መስጠቱም ቀደም ሲል መገለጹ ይታወሳል። ከሌሎች ጊዜ ከተከናወኑ ጉብኝቶች አሁኑ ልዩ እየተባለ በተነገረለት ጉብኝት የኢኮኖሚ ውህደት ለማምጣት ብቻ ሳይሆን በፖለቲካም ውህደት ለማስፈን ነው ሲሉ የወያኔ ጠቅላይ ሚኒስትር ተናግሯል። ይህም በወያኔ ፍላጎትና ዓላማ እየተከናወነ ያለ ስምምነት የወያኔ ከፋፍለ ግዛ ፖሊስ ለማጽናት ከሚደረገው ወያናዊ ስልት ጋር የተያያዘ ለመሆኑ ብዙዎች ይስማሙበታል። የወያኔ ወራሪ ጦር በማዕከላዊ ሶማሊያ ውስጥ ከምትገኘውና በአልሻባብ ጠንካራ ይዞታ ስር ከነበረችው ኤልቡር ከምትባል ከተማው ለቆ መውጣቱ ተገለጸ። ይህን የወያኔን እርምጃ አስመልክቶ አዲሱ የሶማሊያ አሻንጉሊት ሽግግር መንግስት ወያኔ ለቆ ስለመውጣቱ ምንም መረጃ እንደሌለው ገልጿል። የወያኔ ወራሪ ጦር ከተማዋን ለቆ መውጣቱ ይፋ በሆነ በአጭር ሰዓታት ባለፈው ሰኞ አልሻባብ ወደ ከተማይቱ ተመልሶ የከተማውን ፖሊስ ጣቢያና የአስተዳደር መስሪያ ቤቶችን በቁጥጥር ስር አድርጓል። አላንዳች ውጊያ አልሻባብ ወደ ከተማው መግባትና ስልታዊ ስፍራዎችን ለመቆጣጠር መቻላቸው የቡድኑን ጥንካሬ ይፋ አድርጓል። ከመቼውም ጊዜ በበለጠ በተለያዩ ጊዜያቶች አጥፍተ ጥፋ ዘመቻ ላይ ያለው አልሻባብ የቀድሞ ምሽጉን መልሶ መያዙ ብዙዎችን ያስደነቀ ሲሆን የወያኔም ጦርም ለመውጣት መወሰኑ አጠያያቂ ሆኗል። በሌላ በኩል ደግሞ ካለፈው ዓመት ጀምሮ የአሜሪካ መንግስት በሶማሊያ እርስ በርስ ጦርነት ፍጻሜ ያለማግኘቱ የወያኔ የተደበቀ አጀንዳ እንዳለ የሚያሳዩ መረጃዎች በማግኘቱ አሜሪካ ለወያኔ ወራሪ ጦር የምትከፍለው እየቀነሰ መምጣቱ በወቅቱ መገለጹም ይታወሳል። የሁኔታ ወያኔን ከብስጭት ላይ የጣለው መሆኑን የውስጥ አዋቂዎችም ገልጸዋል። ወያኔ አልሻባብም ሽብርተኝነት የወነጀለ ዶላር ለመሰብሰብ ያቀደው ስልት እየተሟጠጠ መምጣቱን በተለይም ሶማሌ ለሶማሊያውያን የሚለው አዲሱ የሶማሊያ ብሔርተኝነት በወጣቱ እየተቀረጸ መምጣቱ የወራሪውን ጦር ሞራል እያዳሸቀው መምጣቱና በተጨማሪም የሚገደሉት የወያኔ ወታደሮች መበራከት ስላስመረረው እንደሆነም የቅርብ አዋቂዎች ገልጸዋል። ከዚህም ጋር በተያያዘ ሁኔታ ወያኔ በአገር ውስጥ በገጠመው አሳፋሪ አስፈሪ ሄሉና ማጣት አደጋ ዙሪያ ለማተኮር በማቀዱ ብዙ ያጋዚ ጦር ወደ አገር ውስጥ እየመለሰ መሆኑም ተገልጿል። በመጨረሻም ባለፈው አርብ ከሰዓት በኋላ ሲድዋና ከተማ ስቶክሆልም አንድ ግለሰብ በመሃል ከተማው አገልግሎት ላይ የነበረ ከባድ የጭነት መኪና ከተጠለፈ በኋላ የመንገደኛ መጓጓዣ ላይ በመንዳት በስፍራው የነበረውን ህዝብ ሆነ ብሎ ለመግጨት 4 ሰዎችን ሲገድል 15 ያህል በጽኑ አቁስሏል። አደጋው የተከሰተው በመሃል ከተማው የንግድ እምብርት በመሆኑ በሆነው መንገድ ላይ በመሆኑና በአደጋው ሰዓት ወቅት በብዛት የሚቀሳቀስበት ሰዓት ስለነበር ወንጀሉን የፈጸመው ሰው የብዙ ሰዎችን ህይወት ለማጥፋት አቅዶ እንዳደረገው ፖሊስ ግምቱን ሰጥቷል። የአገሪቱ ጠቅላይ ሚኒስትርና የፖሊስ ኃይል እርምጃው የሽብርተኝነት ጥቃት ነው ሲሉ ተደምጠዋል። ጥቃቱ በደረሰበት አካባቢና በሌሎች ስፍራዎችም የተኩስ ድምጽ መሰማቱ በሚዲያዎች በመስተጋባቱ የስቶኮልም ነዋሪዎች በድንጋጤ ተውጠው ነበር። አርብ ዕለት እስከ ንጋት ድረስ ስቶኮልም የተወረረች ከተማ ሆና ታይታለች። በአደጋው ምክንያት በአንደኛነት የህዝብ መገልገያዎች የሆኑት የምድር ውስጥ ባቡሮች እንዲቆሙ በመደረጉ ህዝቡ መጓጓዣ ጦስ ሲተራመስ አድሯል። ፖሊስ ወዲያውኑ አደጋውን አድርሷል ያለውን ግለሰብ ምስል ፎቶ በቴሌቪዥንና ጋዜጦች ላይ በወጣ 5 ሰዓት ባነሰ ጊዜ ከስቶኮልም ወጣ ባለች መንደር መያዙ ይፋ ሆኗል። በተከታታይ በተወሰደ ፍተሻ በትናንትናው ዕለት ተጨማሪ ተጠርጣሪዎችም ተይዘዋል። ከፖሊስ ከተሰጠው መግለጫ እንደሚለው ከሆነ ግለሰቡ ኡዝቤክስታን ከሚባል ሀገር የመጣና የፖለቲካ ጥገኝነት በ2014 ጠይቆ ባለፈው ዓመት ያቀረበው ጥያቄ ተቀባይነት እንዳላገኘና አገሪቷን ለቆ እንዲወጣ ውሳኔ ደርሶትም እንደነበር ተገልጿል። ከሀገር ግን እንዲወጣ ለማድረግ ተደብቆ ስለነበረ ውሳኔው እንዲጸናበት አልተደረገም ይላል የፖሊሱ ሪፖርት። በተጨማሪም ፖሊስ በሽብርተኝነት ጠርጥሮት ለረጅም ጊዜ ክትትል ሲያደርግበት እንደነበርና ከአንድ ዓመት በፊት ይኖርበት ወደነበረው ቤት ሄደው ፖሊሶች ፍተሻ ማድረጋቸውም ተገልጿል። አድማጮቻችን፣ የዛምንቱ ዋና ዋና ዜናዎች በዚሁ ይጠቃልላሉ።
አድማጮቻችን ቀጣዩ ስርጭታችን የጥያቄና መልስ ጊዜ ይሆናል። የኢትዮጵያ አንድነት ሬዲዮ በዛሬው ዕለት እንግዳ ያደረግናቸው ለረጅም ዓመታት የወገን ደራሽ በመሆን በተለያዩ መድረኮች ላይ ለኢትዮጵያ ትንሣኤ የታገሉና እየታገሉ ያሉ ላብነት ያህል ከስደተኞች ጉዳይ አንስቶ እስከ አገራዊና ብሔራዊ አጀንዳዎች ዙሪያ አመርቂ ሥራዎችን ያከናወኑ በሰብአዊ መብትና ዲሞክራሲያዊ ጥያቄ ድምፃቸውን ከፍ አድርገው በማሰማት ተጨባጭ ተግባሮችን የሚያከናውኑና ከፍተኛ ታዋቂነትን ያገኙ ኢትዮጵያዊት ናቸው። እንግዳችን ወይዘሮ የሐረር ጋሻው ይባላሉ። እሳቸውም አሁን በቴሌፎን መስመር ላይ ከኛ ጋር ይገኛሉ። ወይዘሮ የሐረር ወርቅ ይሰማዎታል?
ይሰማኛል። አዎ።
መልካም። ጤና ይስጥልኝ ብዬ ልጀምርና ወይዘሮ የሐረር ወርቅ በቅድሚያ በአድማጮቻችን በኢትዮጵያ አንድነት ሬዲዮ ዝግጅት ክፍልና እንዲሁም በራሴ ስም ለቃለ መጠይቁ በሰዓቱ በመገኘቶ ከፍተኛ የሆነ ምስጋናዬን እያቀረብኩ በቀጥታ ወደ ጥያቄና መልሱ እገባለሁ። የእርሶ ስም ማለትም የወይዘሮ የሐረር ወርቅ በኢትዮጵያ ስደተኞች ጉዳይ ለረጅም ጊዜ ታላቅ አስተዋጽኦ እንዳደረጉ ብዙ ጊዜ ተዘግቧል። ከቅርብ ጊዜ ወዲህ በዓለማችን ዙሪያ በተከሰተው የፖለቲካ ቀውስ ምክንያት የኢትዮጵያ ስደተኞች ጉዳይ በተለይም በየመን፣ በጅቡቲ፣ በደቡብ ሱዳንና ሱዳን እየደረሰ ስላለው ግፍ የደራሽ ድምፅ ጥሪዎች ማሰማት ችላ ተብሏል። እርሶስ ለኢትዮጵያ ስደተኞች ጉዳይ የተለያዩ ተሳትፎችን ስለሚያደርጉና ቀደም ሲል ከነበረው ልምድ በመነሳት የኢትዮጵያ ስደተኞችን አስመልክቶ በስደተኞች ድርጅቶች ውስጥ ያለው ቦታ ምን ይመስላል? አመሰግናለሁ። ይቀጥሉ። በዚህን ጀምር።
እሺ። መጀመሪያ እግዚአብሔር ይመስገን ይሁን ለዚህ ቀን። እናንተንም አመሰግናለሁ በተለመደው ሁሉ ጊዜ እንደያነቱን በተለየ ስደተኛውን ጉዳይ የምትቀሰቀሱት እናንተ ናችሁ ስለምታስቡት እግዚአብሔር ያስባችሁ። እንግዲህ እንዲህ ነው የስደተኞቹ ጉዳይ አጠራጠራ ይሄ ለማቅረብ ያህል ብዙ ብናወራ ያው የሚታወቅ ነው፣ ህዝቡም ያውቀዋል። አብዛኛውም በየቦታው ያለው ያው በስደተኛነት የወጣው ነው። ስለዚህ ይሄንንም ስርጭት ከሚያዳምጠው አብዛኛው ማለት ነውና በአሁን ጊዜ በርግጥ የተረሳ ይመስላል። መጀመሪያም ማንም የሚያነቃንቀው ሰው ስለ ስደተኛው ተጨንቆ ጉዳዩን ሆነ ብሎ ስራዬ ብሎ ተቆጭቶ በሚመለከተው መንገድ ሁሉ በመሄድ አስፈላጊውን ጉዳይ በመጠየቅ በስደተኛው ስም ያገባኛል ብሎ በመጠየቅ በማነጋገር በመጻጻፍ ጉዳዩን ለማስጨረስ የሚለፋ የለም። ይሄንን ምናልባት አዲስ ለጉዳዩ የሚሆነው ህዝብ እንዲያቀስልጋል ለምን አውቆ ወገኑን ለመርዳት እንዲችል ማለት ነው። በተረፈ በጣም ሞቅ ሞቅ በሚልበት ጊዜ ልክ አሁን ሰሞኑን እንግዲህ እናሳል ማለት ነው። አሁን እየተለማነታው እናንተም ስላነሳችሁ በተለይ በተግባር እየተሰራ ያለው ነገር አሁን ግልጽ ሲሆን ዛሬ ማለት ነው። ከዛ ውጪ እንግዲህ ብቅ ብቅ ይባላል። በስሙ ያው ገንዘብ ይሰራል ይሰበሰባል። ከስደተኛው ጋር የተገናኘ የለም። ተልኮለትም ደርሶትም አያውቅም። ይሄ መጀመሪያ ግልጽ ማድረግ ፈልጋለሁ። ቀጥሎ አሁን ወደ አሁን ወዳለው ኒድና የስደተኛው ጉዳይ አዲስ ነገር የተገኘ ነገር ቢኖርም ወያኔ ከገባ ጀምሮ ያጤ ምኒልክ ቤተ መንግስት ውስጥ ኢትዮጵያ ቤተ መንግስት ውስጥ የኢትዮጵያ ስደተኞች ላይ መሄድ ያለባቸው ሀገሮች እንደ አውሮፓ፣ እንደ አሜሪካ፣ እንደ ካናዳ አይነቱ ፊታቸውን አዙሯል። በተለይ አሜሪካን እና አውሮፓ ሀገሮች ማለት ነው። እና እንግዲህ ከዛ ለነሳና ቀደም ሲል ሶሻሊስት ነች ኢትዮጵያ በሚባል እንደውም ራሳቸው መጻፍ እንኳን አማርኛ የማይችሉትን ስደተኞች መጻፍ በሚችሉት እየመለመሉ ከያሉበት ያስፈልጉ ለስደተኝነት ወደዚያ መጡ ነበር እያቀረቡም እያሳዩ። ይሄ የሶሻሊስት ያው አይዲዮሎጂን ፋይት ያደርጉ ስለነበረ ነው ከስካዳው ጦርነት ተብሎ ማለት ነው። ያ ካለፈ በኋላ ግን ስደተኞቹ ችግራቸው እየበዛ ሄደ፣ መከራው በዛ፣ መገደሉ በዛ፣ መጨፍጨፉ በዛ፣ የዛናው ሊጎርፋሉ እና በተለይ ወደ አረብ ሀገር የሚሄዱበት ወይንም እስልምና ሃይማኖት የሚመራው ሀገር ውስጥ ሲገቡ ራሱ ክርስቲያን በመሆናቸው በጣም በጣም ትልቁ በደል የሚወደርስባቸው በዚህ ነው። እነሱ እዛ ቁጭ ብለው 17000 ሶማሌ ያለፈው ያ ጥሩ ምሳሌ ነው። ከየመን ማለት ነው የቀድሞ የባህር ኃይል እዛ በነበረበት ጊዜ 14 አመት ሲሰቃይ ማለት ነው። እና እንግዲህ ስለዚህ ያ የክርስቲያን የመሆኑን ጭምር በዚህ አገር በአሜሪካን አገር ወይንም ደግሞ ለአሜሪካ መንግስት በማቅረብ በሩን የከፈተው አንደኛው ያ ነው ወደዚህ እንዲገቡ በጊዜው ለብዙ ክርስቲያኖች ማለት ነው። እና የሃይማኖቱም አንዱ ትግል ነው። ነገር ግን ዋናው ነገር ወያኔን ሰፖርት ስለሚያደርግ አሜሪካን ወያኔን የቀጠረ ስለሆነ አሜሪካን አውሮፓኖቹም እንደዚሁ ባንድ ፊት ስደተኛውን በግልጽ አስቀምጠው ተበድሏል ይሄ ፋሽስት መንግስት ነው ለማለት ባለመፈለጋቸው ፊታቸውን አዙሮበታል። እና ችግሩ የራሳቸውን ጥቅም ብቻ ስለሚያስጠብቁ በኢትዮጵያ ህዝብ ደምና አጥንት ህይወት ያንዳንዱ ሀገር አውሮፓም ይሁን ይሄም አሜሪካን ወይ ካናዳ አውስትራሊያ በተለይ በነጮች የሚመራው ማለት ነው እንግዲህ ዓለምንም የሚያሽከረክሩት እነሱ ናቸው እና እንግሊዝና አሜሪካ እንደሚታወቀው በዚህ ምክንያት የኢትዮጵያ ስደተኛ ድምጽ እንዳይኖረው ተደርጎ ሲበደል ኖሯል። ይሄ እንግዲህ ቀጥሎ ላለፈው 26 አመት ቀጥሎ ነው ያለው። አሁን ምንድነው በቅርቡ ዝም ያለ ይመስላል እንጂ እኔ በበኩል ያቆም ያላቅ ምክንያቱም የሚቆም አይደለም ይሄ እና ስደተኞቹም እየበዙ ነው ያሉት። ስለዚህ ምንድነው የሆነው አሁን አዲስ ነገር ወደዚህ ወደ ትራምፕ እንግዲህ አመራርም ለልምጣና ወይንም መለስ ብየው ይቅርታ በኦባማ ላለፈው 8 አመት የኢትዮጵያ ስደተኞች ጉዳይ አይን ባወጣ መንገድ በሩ ተዘግቶበት በአጠቃላይ በያሉበት ማለት ነው ዩኤን ራሱ በሩን ዘግቶባቸው ነው የቆየው። እና ይሄንንም ደግሞ በተለይ ኔ ላውቅ የቻልኩት ካንቶኒዮ ከዚህ አሁን የተባበሩት መንግስታት ዋና ጸሐፊ የተደረገው አንቶኒዮ ጉታረስ ጋር ጄኔቫ ለመገናኘት ስደተኞችን ኦርጋናይዝ አድርጌ ራሳቸውን በደንብ ኤክስፕሬስ ማድረግ የሚችሉ ልጆች ስላሉ ኮሚቴዛ በመፍጠር ከዚህ ቀደም በዚህ በዚህ ፕሮግራም ቀርቧል። ቀጠሮ ከተደረገ በኋላ ሁሉ ነገር ከተደረሰ በኋላ በኔ በኩል በዛም በኩል ደግሞ እንዲደረግ አድርጌ ልንገናኝ ስንል ሲቆም እዛ ላይ ነው እኔ የገባኝ አንድ ኃይል ከኋላ
እንዳለ
እያቆመው እንዳለ በደንብ ተረዳው። ሄዶ ሄዶ እዛ ላይ ሲገባ ለምንድነው የኢትዮጵያ ስደተኞች ጉዳይ ቦታ ማይኖረው ትንሽ ጠብ እያደረጋችሁ ነው የሚወጡት? በእኔም በኩል ያንን አያለሁኝና ስለምታገልላቸው በቂ አይደለም ብዬ መልስ ለማግኘት ስል ቆመ። ከዛን ጊዜ እንግዲህ ጀምሮ ነው ይሄ ባለፈው በተለይ ላለፈው 3 አመት ትልቅ ስራ እየተሰራ ነው ማለት ነው አሁን መጨረሻ ላይ እንግዲህ ብዙዎቹን ለማጠቃለል ለየድርጅቱ ሁሉ የኢትዮጵያ ስደተኞች አሜሪካና አውሮፓ አውስትራሊያ ካናዳ ፊታቸውን ዞረዋል ፈጽሞ እየሰሙ እንዳልሰሙ ኤግዚስት ማድረጋቸውንም እንኳን ክደዋል እንደሌሉ ነው የሚታዩት። በቁጥር እነሱ እንደሚበዙ በመከራ እነሱ እንደሚበዙ ለህይወታቸው እነሱ እንደሚያስፈራቸው እየታወቀ በቃ ዘግተውታል ይሄ ተደርጓልና እናንተ non-governmental agencies, but the American Agar Power 1991 letters at that show, among the most known as Sundisaro, by your state refugee and Kabalim, Yemil Selamata, Yanan Asmal Kuto, by Yandan the state government, but the Texas lie, the non-governmental agencies, powers at all federal government to Malatano. Eh, buat usaha kau mau ni ustaz selamun selamun no. Anda dua adis negar nama yang betul na. Selagi hak na ulam alat no. Kalau kau mampu bicara lu, sewa cuma alat ni ini na. Adis yang baca sewa cik kalau emigran mu. Na, engkau dah jijat na hun jalan hun indah lion cila na semua anda lu cua alat baca om lagi itu mal calu mandiri. Wada jo cewulu eh hono, abra cewulu, bujun agar emarag lara sa cew, bridges malah itu. Ini dia mula organu cew nasunat tak kamalah malah itu. Na macam rasalah omni ona lekziamir thulik nau, Oktober 26, ba saban dengyau ya United Nations leader tu ini masalah, masalah itu hari ce. Berasa omalan noni, tiap-tiap selang saya orang, walaupun sebetulnya sudah merada saya. Tetapi chase gang, baca ro United Nation, film itu malah kata Allah itu valen, apa film itu jemara, tidak dibujano betul. Kasus matu soi valen tanya lo, abdanya ya refugee ni malah kata no, rasul United Nation, ba 2017 lah, 2017. Ya kadang orang yang ada faham, mereka cross dengan orang lain. Film itu jemara, bahasa kalau josh nama jemara, selain Afrika mereka orang masalah film itu jemara si jemar. Kadang tak jemar, si cara si botau ni azos datang azat 1%, malah si chalal selesai reano. Macam rasalah di Afrika macam yang aku sebut, ekzamir degno, lainnya Yadar raga uno menagro. Macam rasanya Afrika miba Afrika nak kata daraga je. Kaza itu apa abad kaya macam merando. Window bands boleh tanya daraja itu rano biyesan. Menal bas biyeno talau itu ondo biyeno biyesan. Nazi senagracho ke priority kedemai setacho mitu pia. Irgit ayah ni biyeslacho masa zaman alle yari lunyal masa jauh malle. Nanti rasa cuci tayu kau ina gua cual. Selain cewa cemer, yang tak kabelu nak baru, magnet selain kata cewa malah nunasun badam. Macam rasa lain nunasun betak matu bet, nem betak matu kubat. Filmu si tay eh, laki Afrika lain si deras. Sost ya Afrika si desainnya ustabulor, nak anak kata deragan nama telam madau. Sost agaru cak kamto Sudan. Kongo Zaire ina beromalan no, Somalia bulo, de arah tengah itu arah licap yang begini, licap yang lucu ni arah mana? Ini sudah tengah yang kena ladar raga cum, dole lau bicara, yang khusus kena kata saya terawalak. Bandfis, azam ku, balai lafi genda saling, lemon faham juga, lemon teh, nazar watch, sedetengah cuci mika balu, la sedetengah cuci mika mut betale bami kamangis bokul. Kau cuma ini malah katuna bermalah no diri jisau cina falat korang jauju. Aku macam rasalah, ye kanu thana garaena berau, ya kasih department ye mata, supan diu falat korang jau, negar jemara, Afrika agasidas, menikabbalau, Obama administration, mikabbalau si kabbalam skaun, ye ne berau, kulat taga roshna cio. Kerana mencetak cew, belo Sudan na Kongo belo arafo, na itu pernah lecuk, eksis tarik macam pernah dengannya. Ia ni emas, yalla meta wakau, bazi perfilmu maknyat kulit cader gaw. Itu pernah selalas gabus state department itu pernah selalas gabano. Kaza ini macam rasa lela dulu selalila, betul talat ansaululu melayan nagak. Gizi memifajno, kazi evallata mana magata mizjar resatay. Selalai illa basu detenya uso. Izi cuma mau thalo biye, baka rasa thanasicche, asakje thanasicche, በኢትዮጵያ ስደተኞች ላይ ለአፍሪካ የሚሰጠውንም ለሲሪያ የሚሰጠውንም ደግፌ፣ ነገር ግን ከሲሪያ ያላነሰ ችግር እየተፈጠረበት ያለውን ፋሽስት መንግስት ያለውን ጀነሳይድ እያደረገ ለምሳሌ አማራው ላይ የደረሰው ከጠፋው ጭምር ወያኔ ከተቀበለው ካመነበት ጭምር እቺን ብሪፍ አድርጌ በኦሮሞ ላይ በሌላውም በጋምቤላው ላይ በሙሉ በኢትዮጵያ ህዝብ ላይ የጭፍጨፋ እንዴት እንዳለ በማስቀመጥ ያንን እየሸሸ የሚወጣው የኮንጎ ድላል ተሰጠው፣ የሶማሌ ድላል ተሰጠው፣ የማንም ድላል ተሰጠው። በጣም ያሳዝናልና በሉ የማታቁት አይ ሊሆን አይችልም ብላችሁ ነበር ከፕራዮሪቲ ሊስት ውስጥ አውጥቷቸዋል ዩኤን ስላችሁ፣ ከፕራዮሪቲ ሊስት አሜሪካን አውጥቷል ስላችሁ፣ አሁን እግዚአብሔር ደግ ነው ከተባበሩት መንግስታት ከራሱ ሰማችሁ፣ ከራሱ ከአሜሪካ መንግስት ከኦባማ አድሚኒስትሬሽን ሰማችሁ። እንግዲህ እርዱን በሚል በተለይ የኢንተርፌዝ የሚባለው አንጋፋ ድርጅት ላይ እዛ ላይ ነበረ ያተኮርኩት። ዝግጅቱን ራሱም የረዱት እነሱ ናቸው። በጣም ትልቅ አንጋፋ ነው ድርጅቱ። በመስከረም ያ 911 ቴሮሪስት ባጠቃበት ጊዜ እዚህ አረቦችና ወይ እስልምና ሃይማኖት ተከታዩ በሙሉ መስጊድ ሁሉ ሲቃጠል እነሱ ናቸው ሁለት መንግስት አስተባብረው ሰላምን በዚህ ያመጡና ተሰሚነት አላቸው። እና እንግዲህ ከዛ በኋላ በሩት ያንኳኳው የሚገርመው በሜ 20 ማርች 20 በዚህ አመት ማለት ነው ለመስማት ለሶስት አመት ሲነገር ያልሰማ ሁሉ በተለይ ኢንተርፌስ ከሪፊጂ ጋራ በቀጥታ የማያገናኝ ዝግጅት በየአመቱ ያደርጋል። ነገር ግን በዛ ላይ የኢትዮጵያ ስደተኞች ጉዳይ ደምቆ እንዲሰማ በደንብ ቦታ ሰጥተው በአንደኛ ደረጃ ፕሮግራማቸው ላይ በዚህ አመት ካስተዋወቋቸው ካጎሏቸው የመጀመሪያው የተጻፈው ድርጅት የኢትዮጵያን ስደተኞች ጉዳይ እኔ ማስፈጽምበት ያ ነው። የኢትዮጵያ ስደተኞች ጉዳይ ነው። ንግግራቸውንም ንግግርም ሲጀመር ባሉ እኔ እንድጀምረው ነው የተደረገው። ቀጥሎም ደግሞ ራሱ ድርጅቱ ገለጻ ሲያረግ ንግግር ቀጠል አድርጎ የኢትዮጵያን ስደተኞች በተለይ የመን የደረሰባቸውን ክርስቲያኖችም ስለሆኑ ተብሎ በዚህ መልክ እንግዲህ ቀርቦ እየተሰራ ነው ያለው አሁን። እና የትራምፕን በሚመለከት ትራምፕ ወደኛ ለማምጣት የሚያመች ብዙ መንገድ አለ። ክርስቲያኖቹ ስለሚበዙ እስላሙም ኢትዮጵያዊ ስደተኛ ኢትዮጵያዊ ስለሆነ በተመሳሳይ ይበደላል። ሁለቱም ናቸው የሚበደሉት። ነገር ግን ማጆሪቲው ክርስቲያን በመሆኑ ለኢትዮጵያ ስደተኞች እንደውም ከዚህ የበለጠ ጉዳዩ ማቅረቢያና ማስረጃና እርዳታ እንዲያደርጉና ተቀባይነት እንዲኖራቸውና አሜሪካን የቅድሚያ መዝገብ ውስጥ እንዲያስገባቸው የማድረጊያ ጊዜ የለም እና የሚጠይቀው ምንድነው ያለውን የአሁኑን ፖለቲካ ሁኔታ በዚህም ሀገሪውም በአለም አካባቢ በመጠቀም ያንን በውዞ ወደ ስደተኛውን ምንረዳበትን ኢትዮጵያን ምንረዳበትን ለማድረግ ይቻላል። ይሄ የሚጠይቀው የጉዳዩን ለማስፈጸም የምንሯሯጣውን ስለሆነ ይሄ ነውና እንግዲህ በቅርብ ለኢትዮጵያ ህዝብ ማቀርበው አለ። በዛ መርዳት ይችላል ሁሉም ኢትዮጵያዊና በሩ ተከፍቷል፣ ችግሩ ታውቋል። ዩናይትድ ኔሽን ፕራዮሪቲ ሊስት መክተት መጀመር አለበት። አሜሪካንም ሁሉም ያንን ኦሬዲ አቅርብ ያለውኝ ለኢትዮጵያ ህዝብ ደግሞ በሁለት ሶስት ቀን ውስጥ በኢትዮጵያ ፓትሪዮት ስለማቀርብ እንግዲህ ፔቲሽን እንዲፈርሙ ጠይቃለሁ። ይሄ ነው። ስለዚህ ስራው እየተሰራ ነው። ይሄ ነው እንግዲህ ያለው።
መልካም ወይዘሮ ያረር ወርቅ በጣም ሰፋ ያለ ማብራሪያ ነው የሰጡን። በርከት ያሉ ጥያቄዎች አሉን። ያሉን ደቂቃዎች ግን ከደቂቃ የሚበልጡ አይደሉም። አጠር እያደረጉ ሰብሰብ እያደረጉ ቢመልሱልኝ መልካም ነው። ጊዜያችንን ተጠቅመንበት እንድናልፍ እና ለጥረቶ በጣም እያመሰገንኩ ወደ ቀጣዩ ጥያቄ እገባለሁ። ቀደም ባሉት ጊዜያቶች አንዳንድ አገሮች ስደተኞችን የስደተኞችን እጣ ወይንም ኮታ በማደላደል ሪሰትልመንት ፕሮግራም ወይንም በቀጥታ ከስፍራው ጥገኝነት በመስጠት ያስተናግዱ ነበር። ይህ ሁኔታ የተቋረጠ ይመስላል አሁን ግን። እርሶ ሰፋ ያለ እውቀትና ተመክሮ ስላሉት ከመከራው ስፍራ የሚወሰዱ ስደተኞች አሉ ወይ? ከዛው በቦታው በተሰደዱበት ቦታ ወይም በዚህ በአፍሪካውን ለምሳሌ እንደ ሊቢያ አይነት ወይም እንደ ደቡብ ሱዳን ውስጥ ያሉ ኢትዮጵያን ስደተኞች ከዛ ሪሰትልመንት ፕሮግራም ተሰጥቷቸው ወደ ውጭ የሚያወጧቸው ስደተኞች አሉ ወይ? እሱን እንደ ምክንያት ይገልጻሉ ብዬ ነው። ይከተሉ። አመሰግናለሁ።
አዎ፣ በጣም ጥሩ ጥያቄ ነው። እንግዲህ ቀደም እንዳልኩት በጠብጠብ የሚመጡ አሉ። ጠብጠብ ነው። አንድ ሚሆን ሁለት ሚሆን 20 ሚሆን የሉም ላለ ማለት ያህል ነው። እኔ በኔ በኩልም በደንብ ማቆሪ ስለተኛውን ጉዳይ እናንተም ገልጻችሁታል። እንግዲህ ከኔ የበለጠው ውስጡን የሚያከው ጫጭ ከውስጡ ከነሱ ውጪ የለም። ስለተኛውም እንኳን አያውቀውም ራሱ። ስለዚህ ችግሩ ሊስት ውስጥ ከሊስት ውስጥ ስለወጡ በአሜሪካንም እንዳልኩት ቀድም ያልኩት ነው መልሱ። በተባበሩት መንግስታት የቅድሚያ ወይንም ደግሞ ፕራዮሪቲ ሊስት የሚሉት ውስጥ ስለሌሉና ሪፊጂ ዋች የሚሉትም እንትን አላቸው የለም። ለምሳሌ ለሱዳን ራሱ በዩናይትድ ኔሽን ተጠይቋል ቀርቧል ለሱዳን ስደተኞች የሪፊጂ ዋች በሚለው በዛ እንዲረዱ በዛ ደረጃ እንዲታዩ ተደርጓል። ስለዚህ ሁሉም የተዘጋ ስለሆነ ማንም ዞር ብሎ ያያቸው ይሄ ነው በሩ ተዘግቷል። የቅድሙ መልሱ ቅድሙ ላይ ነው ያለው። ጨርሻለሁ።
መልካም መልካም። በአግራችን የሰፈነው አገዛዝ በፈጠረው የፖለቲካ ቀውስ የስደተኛው ብዛት ከመቼውም ጊዜ በበለጠ እየጨመረ ነው። የፖለቲካ መፍትሄ እናመጣለን የሚሉ ድርጅቶችም ብቃት ማነስ ብቻ ሳይሆን በጸረ ኢትዮጵያ መንፈስ ስለሚንቀሳቀሱ ስደተኛውን በትውልዱ እየመነዘሩ ማግለል ወይንም ለተበላሸው የፖለቲካ አላማቸው እየተገለገሉበት ነው። እርሶ በተለያዩ ዓለም አቀፍ ድርጅቶች ውስጥ ስለሚሰሩ በዚህ ዙሪያ ያሉትን አስተያየት ቢያጋሩን አመሰግናለሁ።
ልክ ነው። ለምሳሌ በተለያዩ ድርጅቶች በተለይ ጸረ አንድ ኢትዮጵያ የሆኑት እንደ ኦነግ አይነቶቹ ራሱ ስደተኞችን ሲጎዱ ኖረዋል። ከዚህ ውስጥ ጥሩ ምሳሌ አሁን ትልቅ ችግር የፈጠረ ራሱም ስደተኛው የኢትዮጵያ ኦሮሞ የማያውቀው በላው ላይ ልዩ አይነት መከታተል እንዲደረግበት አድርገዋል እና መጠቀሚያ በማድረግ ለምሳሌ አሁን በኬንያ ውስጥ የኬንያ ትምህርት ሲስተም ውስጥ ጋላ የሚለውን ብሔር ነባረ ብሔር ስም አስቀምጠው ያስተምራሉ። ስለዚህ እኛ ስደተኞች ነን ብሎ በስደተኞች ስም ደብዳቤ ተጽፎ ካምፔን ተደርጎ ደብዳቤ ተጽፎ ኢትዮጵያ ጋላ የሚለውን ስም ባን ስላደረገች እናንተም ኦሮሞ ነው ማለት ያለባችሁ እንደ ኢትዮጵያ እና ማውጣት አለባችሁ በሚል ደብዳቤ ተጽፎ ካምፔን ይደረጋል። ይሄ ራሱ ሰፊ ጊዜ የሚፈጅ ስለሆነ ብዙ ገባ አለልበትም ጊዜ ስለሌላችሁ በሌላ ጊዜ ልንነጋገርበት እንችላለን። ማስረጃ አለ እና በዚህ ምክንያት በሶማሌም አካባቢ እንደዚህ ችግር ስላለ የኦሮሞን ያጠቁት ይገኛሉ በተለያየ ካምፕ ውስጥ ማለት ነው በዛ አካባቢ። አንደኛ እሱ ነው። ሁለተኛ ለሚፈልጉት ለግል ጥቅማቸው ስፖንሰር ለማግኘት ስደተኛውን ይጣቀማሉ። እነዚህ አገር አስገንጣይ የተባለ ማንኛውም ማለት ነው በኢትዮጵያ ውስጥ የዚህ ነጻነት የዚህ ብሔር ነጻነት የሶማሌ ነጻነት የኦጋዴን ነጻ የኦሮሞ የሚለው ሁሉ ይጣቀሙበታል የኛ ሰዎች ናቸው ይያሉ ማለት ነው። በሌላ በኩል ግን ለስደተኛው ምንም የሚያረጉለት ነገር የለም። ምንም ግንኙነት የላቸውም። እርዷቸው እንኳን ተብለው በኦነግ እንኳን ስም ያላልሆኑት የራሳቸውን ደብዳቤ እርዱኝ እያለ የኦሮሞ ሪፊጂ በሚል የመን ያለው እሱ ሁሉ ሲቀርብላቸው ከኬንያ ምንም ነገር አድርገው አያውቁም። በሌላ በኩል ግን ይጣቀሙባቸዋል። ኢጅፕት ለምሳሌ ስንወስድ ውጡና ፕሮቴስት አድርጉ ይሏቸዋል። ወደዚህ ወደ ውጭ ተወጣላችሁ እንን ካረጋችሁ ይሏቸዋል። ይመስላቸዋል ይወጡና ይረብሻሉ። ዩናይትድ ኔሽንስ ቀደም እንዳልኩት የፕራዮሪቲ ሊስት ስለላስገባቸው የባሰውን በዚህ የኢትዮጵያ ስደተኞች ረባሾች እየተባሉ ይሄን አይነት ስም ተሰጥቷቸው እንደውም ችግራቸው የባሰውን እንዲበስ ምግብ እንኳን እንዳያገኙ ይደረጋሉ። ይሄንን ይመስላል።
መልካም በጣም አመሰግናለሁ። እስኪ ከስደተኞቹ ጉዳይ ልውጣና ሰሞኑን እርሶም አንድ ጽሑፍ አውጥተዋል። በኢትዮ ፓትሮይት ወጥቷል። ለንባብ አብቅተዋል። ብሔራዊ ክብራችንና የነጻነት ጌጣችን ወደ ሆነ ጉዳይ ልውሰዶትና አንድ ጥያቄ ልሰንዝር በዛ ጉዳይ ላይ። ባለፈው ወር 121ኛው የአድዋ ጦርነት ድል በታላቅ ኩራትና ትዝታ በዳያስፖራው በተለያዩ ከተሞች ተከብሮ አልፏል። ኢትዮጵያዊነት ያንድ አገር ያንድ ህዝብ ያንድ ሰንደቅ ዓላማ በቆም ወገኖች በነጻነት ለመኖር የቻልንበትን ጊዜ አስበው ሲውሉ የፋሽስቱ የትግሬ ወያኔ አገዛዝ እያደረሰ ያለውን ግፍ ለመታገል ቃል ኪዳን በመግባትና ቃል ኪዳናቸውን በማደስም ጭምር ነው። ፋሽስታዊ አገዛዝና ጭፍሮቹ ዓለምን ባስደነቀ ሁኔታ ፋሽስት ኢጣሊያንን ዶግ አመድ ያደረጉትን አስተዋይ ታላቅ መሪ አጼ ምኒልክን እውቅና ላለመስጠት የተለያዩ ሴራ ይሸርባሉ። በዚህ መሰረት በአካባቢያችንም ሆነ በሌሎች ከተሞች የወያኔ ባንዳዎች አዲስ ታሪክ የመፍጠር እርኩስ ዓላማቸውን አንጸባርቀውበታል። እንዲሁም በዚሁ በስቶኮልምም እርሶ ሶሻል ሚዲያውን በቅርብ የሚከታተሉ በመሆኖ ስለዚህ ጉዳይ ምን ተሰማዎት? ትግላችንስ ምን ፈርማ ያዝ አለበት ይላሉ? አመሰግናለሁ።
በጣም ጥሩ ጥያቄ ነው። እንግዲህ እንደዚህ ነው ምን ጀምረው የአጼ ምኒልክን ስም እያነሱ ለማጉደፍ ማለት ሊጎድፍ የማይችል ምንም መዞሪያ የሌለው በዚህ ሀገር እንደምንለው ዩተርን የሌለው አንድ አቅጣጫ የያዘ ጀግንነት ሊበወዝ የማይችል የዓለም ጥቁር የዓለም የተጨቆነ ህዝብ ሁሉ በአውሮፓውያኖች በነጮች ትልቅ ምሳሌና ለመብቴ መቆም አለብኝ የሚለው ብርታት ነው። ያጼ ምኒልክ ጀግንነት የኢትዮጵያ ጀግንነት በመሆኑም ችግሩ የተፈጠረው የተጀመረው እንዲህ ነው። Africa's Great Civilizations በሚል በዶክተር ሄንሪ ሉዊስ ጌት ሲቪል ራይት አክቲቪስትም ናቸው፣ ፓን አፍሪካኒስት ናቸው፣ የታወቁ ናቸው ዓለም ውስጥ በተለይ በአሁን ጊዜ በዚህ በአፍሪካስ ግሬት ሲቪሊዜሽንስ በሚለው ከእሳቸው ጋር ፒቢኤስ ፐብሊክ ብሮድካስቲንግ ሲስተም የአሜሪካ የታወቀው ከብዙ ከሁሉም ኔትወርክ በፊት የነበረ ማለት ነው እና በፒቢኤስ ይሄ አፍሪካስ ግሬት ሲቪሊዜሽንስ ሲሪየስ ሆኖ እየቀረበ ነው ያለው ለረጅም ጊዜ እና ወደ ኢትዮጵያ ላይ ሲደርስ ከአክሱም ይጀምርና ላሊበላን ጨምሮ ወደ ምኒልክ ይወርድና እንደውም አንደኛ ኢትዮጵያኖችም ለመጀመሪያ ለአውሮፓ ግራቸውን የረገጡት እነሱ እንደሆኑ ያስቀምጣል። የአድዋን ጦርነት በሚመለከት እንዴት ፈረንጆችን ጣሊያኖችን ያንበረከከ ንጉስ ጎበዝ ለሚያየው መቼም ታሪኩን እንዴት ትልቅ ታሪክ ኢትዮጵያ እንዳላት መቼም ለሚያውቀው በጣም የጠለቀ ነው። ብዙ ነው። አብዛኛው ህዝቡ ስለማያውቀው ነው ድሉን ስላላገኘው ነው። ከዛ ማየት ይቻላል። ስለዚህ ይሄ በተለይ አማራ የሚለውን የኢትዮጵያ ብቻ ሳይሆን የመላው አፍሪካና የመላው የአፍሪካ ዘር ማንዘር በዓለም ውስጥ ተበትኖ ላለው ሁሉ تلك بالاولتها يهونون بيه لما تتعال سيبال يا عطي مني لكم قدائي النسو يا نسو سيطلع لوبتا لي تكست نقاش يمي بالاو زابا سيودينس تيالة نليان لينو قرقرا راسي بالا البهار نقاش لجاي نتشو لا لا دامتو باند فيت يتي دار سالو منم لله وطلي بوز ميشل عدلم يمياسينو بلينا بكم قل زم بلان قوش بلان يمنا يوصاي هون ايه افريكاس great civilizations لميلو بات عام تلك تاريكو ياتي مني لكي عادو او تورنت ما تلكو سلازي ايه انن لابدشو تولد بتليت برنياتنا غاري لهونو وشت سيأكار بولت سيأستمروج ايه سو يهت راوينو سراعو باتمرتو باية جزيو تاكاترو بادم تاكاترو عاكم بانا غراجل لاي كونترات كزازي يالنا مامبا ويتشالان بلتي بيب كتاكمتو انا ودا ايتيوب ايه غبا مكالي انورسين دا زيانتو مرض يراجال مالي ناستمرال مالي ايه لن نا عمدتا چون لما دفتات باندفيت لما لتنو نا يمياسا زنو زمبلو ميوو ياني بدلني تغنيو باقات عمينو نجي كو نج باشنف ماشنف انتن تقرو افريكاوي ماشنف ايشل من اجنين وباتك كلون دو لمي ترقمو اينو ميقا باچو دمو وطاتو چو مالنو شفايا لگن الزاري سللي اللا چو مالتنو ስለዚህ ዝም ብለን የምናያቸው ሳይሆን መቋቋም ያስፈልጋል ስለዚህ ይሄ ሰው ያደረገው ምንድነው ሱም ይሁን ወያኔም ያደረገው ያሉት ሱንም ይመሳሰሉ የአፍሪካ ታሪክ ብቻ ሳይሆን ከአፍሪካ ወጥቶ የሁሉም ጥቁር ታሪክ ከመሆኑም የተነሳ የሲቪል ራይት ሙቭመንቱ የአሜሪካን የካሪቢያን تلقو مكسكشاو نا حيلو غلبتو يماسبو نا براسي مكواتو يا عدواو عطي منيليك ناتشو عطي منيليك باتعام بزي يتكبرو نا يتاوقو بمهوناتشو بجامتو بلاك استريمانز سي درق بادوائزر بيرا مساراو تلقو بيرا عمراج مستاوت لاي بمستاوت ياساتما the great king of africa yalacho at emenilikin beza mastawqa yadergal maletno ihenal no na ne lemsale ne marcus garvey ne dubois ne dr king ne malcolm x the civil rights movement ust ne karl michael kullu student non violent movement ብለ ጀመረው የማርያም አኬባባ ላይ ነበረው ማለት ነው ወነገራችን ላይ እና እንግዲህ ይሄ ሁሉ የአዶው ጦርነት ነው ሞራሉን የሰጣቸው ማተባ ጋንዲንም ደግሞ ከሳውዝ አፍሪካ ተነስቶ ወደ ህንድ እንዲመለስ ያደረገው የዚሁ የአዶው ጦርነትን ታሪክ ነው እዛው ተነጋግረው ሰምተው ከሳውዝ አፍሪካኖች ጋራም በዚህ ተነጋግረውበት እነሱ ከውስጥ ዛብ ከሳውዝ አፍሪካ ሊጀምሩ ሊቀጥሉ እሱ ደግሞ ህንድ ሀገር ሄዶ ያን ሊጀምር ይሄ ሁሉ ያጤ ምን ይልክ ነው ምንም ለውጥ ሊያመጡ አይችልም እኛ ግን ዝም ልንል አንችልም በሌላ በኩል መደምደም እዚህ ላይ መፈልገው ምንድነው አንደኛ የአፍሪካስ great civilizations የሚለውን PBS PBS P as in Peter B as in Boy S as in Sam ጉግል አድርጎ ማየት የሚቻላል እንዳለ መግዛት ይችላሉ ከፒቢኤስ አስፈላጊም ስለሆነ ሌላ ሰውየው ለምሳሌ ተከስተም የሚባለውን አስመልክቶ ያለው ሁሉ በሙሉ ገልብጦ ነው ያነበበው እንጂ የተጣፈው ራሱ በቦታው የነበሩት መኮንኖች ከጻፉት ውስጥ እችል ባልና ስንት ደቂቃ እንዳለኝ ንገረኝና
አንድ አራት ደቂቃ ይኖረናል
ኦኬ ምን ይላል ለምሳሌ ትሬቪስ የሚለው መጽሐፍ ያው ትሬቪስ ፔጅ ከሶስት መቶ አንድ እስከ ሶስት መቶ አራት ማንበብ ይቻላል። ለማርፊያ ኤል ትራቬሲ ይቅርታ ነው የሚለው። ምን ይላል እዛ ላይ? ለምሳሌ ውስጡን ብንስማማም ወላዋይ ስላለው ነው የወላወሉት እሳቸው ነጮቹን አንቀበልም ጣሊያንን ስላሉ እነሱ ይወላውላል አይቀበልም እኛን ለማለት ነው እንጂ ወላዋቻቸውን አላሉም። እና ምን ይላል? ውስጡን ብንስማማም ስጦታን ብንሰጥ እርዳታን ብናደርግ የምኒልክ ሁኔታ ሁሉ ጊዜ አጠራጣሪና ውልውል ያለበት ነው። በየደብዳቤው ልውውጥ ሁሉ በመካከል ሆኜ ሳስታርቅ በክርስቲያኖች ምናምን ይልና መካከል ከዚህ በላይ የሚጨመር ነገር የለም ይልና በእውነትም ይሁን በሐሰት ይልና በእውነትም ይሁን በሐሰት የሰለሞን ተወላጅ የተባሉት ራሳቸውን አደጋ ላይ ሳይጥሉ ምቹ ጊዜ ለማግኘት የሚጥሩ ብልህና ዲፕሎማት ናቸው ብሎ አጤ ምኒልክን ሲል ቀጠል አድርጎ ደግሞ ቬልቬታ የተባለው የጦር መኮንን ብልህና የሚጨበጥ ነገር ብቻ የሚፈልጉት ምኒልክ አውሮፓውያን በትክክል አሳባቸውን ስለማይገልጹ እነርሱም የሚያደርጉትን ሁሉ ለራሳቸው ጥቅም አለመሆኑን ስለተረዱት ማናቸውንም በጥርጣሬ እያመዛዘኑ ነገሩን ሁሉ ላልተወሰነ ጊዜ ያስተላልፉት ነበር። መስኮቦችም ፈረንሳዮችም እንግሊዞችም ጣሊያኖችም የሚሉትን በጥሩ መልክ ያዳምጣሉ። የሚያደርጉት ግን ይላል አጼ ምኒልክ ለእርታቸው የሚጠቅመውን ብቻ ነው ይላል። ይሄንን ነው እንግዲህ እነዚህ እንግዲህ መኮንኖቹ የጻፉት ነው ይሄ እና ከራሳቸው መጻፍ የተተረጎመ ነው። እና ብዙ ሰው ደግሞ አጼ ምኒልክ የኢትዮጵያ አንድነት አጼ ምኒልክና ኢትዮጵያ አንድነት በሚለው ነፍሳቸውን ይማረው በተክለ ጻድቅ መኩሪያ በዛ ቢያነቡ ገጽ 150 እና 151 ያገኙታል። የአጼ የአድዋው ታሪክ የአጼ ምኒልክ ታሪክ የመላው የአፍሪካ ሕዝብ ታሪክ ስለሆነ አሁን በኔ በኩል እያደረኩኝ ነው ያለሁት ዝም ብሎ በሬዲዮ ብቻ አውርተን ምን የሚቆም ሳይሆን ሂስቶሪያንስ የሆኑ ሲቪል ራይት አክቲቪስቶች በተለይ በአሜሪካን ሀገር እና በካረቢያን ያሉትን በማስተባበር ስለዚህ ሰውዬ የዚህ ሰውዬ አይነት ብዙ ወያኔ ኦርጋናይዝ እያደረገ ስለሆነ ጣሊያንም እንደዚሁ እያደረጉ ስለሆነ የጣሊያኖቹ ምንም ማስረጃ የለም። ግን እሱ እንዳለው ጣሊያኖቹ ነግረው ነው ያለው። ጣሊያኖቹ የጻፉት ግን ይሄ ነው። ስለዚህ እን እንደማያቀርቡ ብንከራከራቸው እርግጠኛ ነኝ። እና ለነዚህ ለሲቪል ራይትስ አክቲቪስቶች ለሂስቶሪያንስ ለአፍሪካ ታሪክ አስተማሪዎች ለጥቁር ታሪክ አስተማሪዎች ብዙ መጻፍ የጻፉበት ስለሆነ ስላደዋ ይሄንን የሚበውዝ እንዴ አይነት ሰው ከዚህ ቦታ አለ ይሄው ተብሎ ቀርቦላቸዋል እርምጃው ሰዱ የሚል መቋቋም ጀምረዋል። እንጀምራለንም በበለጠ ማለት ሁሉም ለሲቪል ራይትስ እና ለታሪካችን የቆምን ጥቆች ይሄ ነው ትልቁ መሳሪያችን አንዱ ትልቁ እኔ ኢትዮጵያዊ ስለሆንኩኝ አይደለም የአጼ ምኒልክ በአድዋ ጣሊያኖችን ያንበረከኩበት ሲሆን እነዚህን አሁን እንዳነበብኩት መኮንኖቹ ከጻፉት ውስጥ እኛን አታለለን ምኒልክ የሚል አለበት። አታለለን የታለልነው እኛ ነን በስሜት እንጂ በስትራቴጂ አልተጠቀምንም እንደሱ ይላል መጽሐፉ ላይ። ይሄንን ነው የጻፉት።
ትክክል። በሌላ ጊዜ በሌሎች ጥያቄዎችና መሰል በሆኑ ጉዳዮች ዙሪያ እንደምንነጋገር ተስፋ ያደረኩ ወይዘሮ ያረሩር ጋሻው እንደ ቀደምቱ ግዚያቶች ሁሉ ለሰጡን ትምህርት አዘል ማብራሪያና አስተያየት በአድማጮቻችን በኢትዮጵያ አንድነት ሬዲዮና እንዲሁም በራሴ ስም በድጋሚ አክብሮት የተመላበት ምስጋናን ያቀርብኩ በዚሁ ሰናበትዎታለሁ። በመልካም ስራዎቹ እየተኩራራን ስበና የተላበሰው ቀጥና አንደበት ይዘው ለሰጡን ማብራሪያ በጣም አመሰግናለሁ። መልካም ጤንነት ለርሶና ለቤተሰው እየተመኘው በዚሁ ሰናበትዎታለሁ። ጤና ይስጥልኝ። ደህና ይሁኑ።
ጤና ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጣችሁ።
አራናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናና
አድማጮቻችን የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የሚያዝያ 1 2009 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የአፕሪል 9 2019 2017 ስርጭታችንን ያስተናገርናችሁ ንጉሱ ታምራት፣ ተኮላ ወርቁ፣ ወርቁ ሞላ፣ እኔም ቴዎድሮስ በቀለ ደና ቆዩልን ይያል በዚሁ እንሰናበታችሁልን ደና ሰንብቱልን ድል ለኢትዮጵያ ህዝብ።
I'm on the way.